ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ ለምሽቱ ካሰናዳናችሁ ጉዳዮች መካከል
በ2011 በነበረው ረሃብ ሶማሊያ ውስጥ ለምሳሌ ወደ 250,000 ሰዎች ሞተዋል ይባላል ሪፖርቶች እንደሚያሳየው እና ያ ሲቹዌሽን እንዲደገም መፍቀድ የለብንም በዚህ ዘመን። ስለዚህ መንግስቶች ይሄ አንዱ ርዕሳቸው የሚወያዩበት ቅድሚያ የሚሰጡበት ሪሶርስም አለፊት የሚደረግበት አንዱ አጀንዳ መሆን አለበት እያምናለሁ።
በኢትዮጵያ ለስድስተኛ ተከታታይ ወቅት ዝናብ ላይ ጥል እንደሚችል በመገመቱ ደቡብና ደቡብ ምስራቅ ኢትዮጵያ ክፍሎች ለረሃብ አደጋ ስለመጋለጣቸው ተሰምቷል። በዛ በበ ረሃብን ለመዋጋት ያለመ አንድ ዓለም አቀፍ ተቋም አላፊ ናቸው። እድሜ ሳይለይ የሁሉንም በር የሚያንኳኳውን የረሃብ ስጋት በተመለከተ በምሽቱ ሐሳባቸውን ያጋሩናል። ሌሎች መሰናዶችም የተካተቱበትን የምሽቱን ስርጭት ሀብታሙ ስዩም መራለሁ። ኤልያስ አስማረ ደግሞ በድምጽና በምስል ቅንብሩ አብሮን ያመሻል። አብራችሁን ቆዩ። ወደ ቀዳሚው መሰናዶ እንሻገር። በፊት ግን አንድ ተቋም እናስተዋውቃችኋለን። STEM Power በአሜሪካው የፈጠራ ባለሙያና በጎ አድራጊ ማርክ ጌልፈርን የተቋቋመ ወጣቶችን በሳይንስ፣ ቴክኖሎጂ፣ ምህንድስናና ሂሳብ ዘርፎች ለማነጽ ያለመ ተቋም ነው። ተቋሙ በ14 ዓመት ቆይተው በርካታ ስራዎችን ከሰራባቸው የአፍሪካ ሀገራት መካከል አንዷ ደግሞ ኢትዮጵያ ናት። ዛሬም ሽት ስለ ተቋሙ የስካውን ጉዞና መጪ ዘመን እቅዶች በጥቂቱ እንዲያጋሩን አቶ አቤል ተፈራን ጋብዣለሁ። አቶ አቤል በSTEM Power ቪዛ የሥራ ፈጠራና የፋይናንስ ትምህርት መርሃ ግብር ኃላፊ ናቸው። አስቀድመው ተቋሙ የተመሰረተበትን አጋጣሚ ያስታውሳሉ።
ዛሬ 14 ዓመት ወደ ኢትዮጵያ እንዲመጣ ያደረገውን ስቶሪ የተወሰነች እንደው አጠር ባለ መልኩ ሼር ባደርገሽ እሱ ከነገረኝ ተነስቼ ቤተሰቦቹን ለመጠየቅ እስራኤል ሀገር በሚሄድበት አጋጣሚ እዛ አንድ ዩኒቨርሲቲ ላይ እስራኤል ሀገር ላይ የሮቦቲክስ ኮምፒቲሽን ይደረጋል። ዓለም አቀፍ ኮምፒቲሽን ማለት ነው ውድድር። እዛ ላይ ኢትዮጵያውያኖችን ያይና ጥቁር ኢትዮጵያውያኖች ምን ይሰራሉ ብሎ በጣም ተገረመ። ከዛ ሄዶ ሲጠይቃቸው ምን ትሰራላችሁ ሲላቸው አይ እዚህ የመጣ ነው ልንወዳደር ነው ይላቸዋልና በጣም ተገርሞ እንዴት ብላችሁ ትወዳደራላችሁ? ከየት አመጣችሁት ይሄን እውቀት ምናምን ይላቸዋልና አይኛ ምንማረው እዚሁ እስራኤል ሀገር ውስጥ ነው። እንግዲህ ቤተ እስራኤላን ተብለው እንግዲህ ታቃለህ ሀብታሙ እስራኤል ሀገር የሚኖሩ በርካታ ኢትዮጵያውያን አሉና የነሱ ልጆች ናቸው እዛ ቦታ ያገኛቸው። ሶ እኛ ለመወዳደር የሚያስፈልገን አቅሙ አለን ከውቀት አንጻር ግን ኪቶች የሉን ነው የተግባር ለምንድን የሚያደርጉባቸው ኪቶች ማለት እና እርግጠኛ ናችሁ ታሸንፋላችሁ አቅም አላችሁ? የእስራኤል ልጆች እኮ እዚህ ያሉት እኮ አባቶቻቸው ኢንጂነሮች እናታቸው ደግሞ እንደዚህ በዛው ዘርፍ ላይ የተማሩ ናቸው እና በደንብ እውቀት አላቸው የተሻለም ትምህርት ያገኛሉ። እናንተ ግን እኔ እጠራጠራለሁ ብሎ በጣም ከራሱ ጋር እንትን ያሳምኑትና ያስገዙታል ማለት ነው። ባደረባቸው ጉጉትና ፍቅር ምክንያት በቃ ውድድሩ ላይ ለበርካታ አመታት ተሳትፈው የሚገርምህ ሀብታሙ ከሰባት አመት በኋላ በየአመቱ ነው እንግዲህ ይሄ ኮምፒቲሽኑ ያልኩ እስራኤል ሀገር የሚደረገው የሳይንስ ፈጠራ ውድድር ማለት ነው። እዛ ላይ ኢትዮጵያውያን ወጣቶቹ አንደኛ መውጣት ቻሉ ማለት ነው። ያኔ እሱ በየጊዜው ሲመላለስ ስለነበረ እዛ ዩኒቨርሲቲ ላይ ሲጠይቅ እንዲህ እኮ አንዴ ሰፖርት ያረካቸው ልጆች አንደኛ ወጡ በሮቦቲክስ ይሉታልና በጣም ተገርሞ በዛ ነገር በቃ የነዚህ ልጆችማ አገራቸው ማየት አለብኝ የት እንደተማሩ ማወቅ አለብኝ በቃ እነዚህ ላይ ነው መስራት ያለብኝ። አፍሪካ ሁሉ ጊዜ በምግብ እርዳታ ብቻ ሳይሆን በቃ ልጆቿን ላይ ከሰራው ውጤት ማምጣት ይችላል ብሎ እንግዲህ STEM Power የሚለውን ጽንሰ ሐሳብ በማንሳት በቀድሞ ስሙ መጀመሪያ ሲጀምረው የነበረው ትያሜ አልነበረም ግን ምንድነው ጌልፈንድ ፋሚሊ ቻሪቲ ትረስት ፈንድ በሚባል GFCT STEM Power በዛ አቋቁሞ ወደ ኢትዮጵያ ይመጣል ማለት ነው። በእነዚህ ልጆች ምክንያት እንግዲህ የተጀመረች ነገር ነች እንግዲህ የዛሬ 14 አመት። ሶ ሞቶአችን ምንድነው የኛ ኢንሳይድ ኤቭሪ ቻይልድ ኢዝ አ ሳይንቲስት ነርቸር ዳት ቻይልድ ኤንድ ዩቼ ዘ ወርልድ ነው የሚለውና ሁሉም ህጻናት ውስጥ ሳይንቲስቶች አሉ ብሎ ያስባል። የሚገርም በቃ ከልጅነታቸው ሃንድ ሶን የሆነ የተግባር ልምምድ የተደገፈበት የሳይንስ ትምህርት ቢሰጣቸው እነዛ ልጆች ሳይንቲስት መሆን ይችላሉ ከራሳቸውም አልፎ ለማህበረሰባቸው ለሀገራቸውም ለዓለምም መትረፍ ይችላሉ ብሎ በተነሳበት ዓላማ እንግዲህ በአሁኑ ሰዓት ላይ ከ60 በላይ የሚጠጉ ስቴም ሴንተሮች ኢትዮጵያ ውስጥ አሉ።
በቀጠሉት አመታት ውስጥ በተለያዩ የትምህርት ተቋማት የሚገኙ ወጣቶችን ጨምሮ በርካታ ወጣቶችን እንዳገዘ መርሃ ግብራቸው ሰምተናል። በምን በምን መልኩ ነው የሳይንስ ቴክኖሎጂ እንዲሁም ደግሞ የሂሳብ ዝንባሌ ያላቸውን ወጣቶች ለመደገፍ የቻላችሁት?
ልክ ነው ሀብታሙ። አንደኛው ማስተካከል የምፈልገው ምንድን ነው? ወጣቶችን ብቻ አይደለም ልጆች ላይ ነው የምንሰራው። እንግዲህ ከሃይ ስኩል በፊት ፍሪ ሃይ ስኩል የሚባለው ደረጃ ታውቀዋለህ፣ እንግዲህ 5-6ኛ ክፍል ሆነው ከካሪኩለሙ ጋር አገሪቷ ካላት የትምህርት ካሪኩለም ጋር የተሰናሰለ ለትምህርታቸው ሊያግዛቸው ይችላል። ለምሳሌ 5-6ኛ ክፍል ያለ ተማሪ በሂሳብ ትምህርት ላይ ወይ ደግሞ በሌላ ሳይንስ ጀነራል ሳይንስ ልትለው ትችላለህ፣ እዛ ላይ በቲዮሪ የሚያውቀውን ነገር እኛ ላብራቶሪ ውስጥ ይመጣል በተግባር እናሳያቸዋለን። ዩኒቨርሲቲ ላይ አድርገን በዩኒቨርሲቲ ዙሪያ ወይም ካችመንት ኤሪያ ላይ ያሉ ሃይ ስኩሎች ውስጥ የሚማሩ ተማሪዎች እንዲጠቀሙት ነው የምናደርገው። እና ይሄ ነው ፋሲሊቲያችን። እንግዲህ እስካሁን ድረስ ከ1.2 ሚሊዮን በላይ ወጣት ልጆችን ሰፖርት ማድረግ ችለናል ማለት ነው።
በእናንተ መርሃ ግብር ውስጥ አልፈው መልካም የሚባል ደረጃ የደረሱ ድርጅቶች ወይንም የፈጠራ ባለሙያዎች ወጣቶችን ለአብነት መጥቀስ ቢቻል?
ይህኛው ፕሮግራማችን ደግሞ ሀብታሙ ከ2 ዓመት በፊት ከቪዛ ጋር እንግዲህ ቪዛ ትልቅ የሆነ የፋይናንሻል ፔመንት ቴክኖሎጂ ኦፕሬተር ካምፓኒ ነው። ስቴም ፓወር ላይ በማመን የምንሰራውን ስራ በማየት ጥናት አድርገው ነው የገቡት። የሚገርመ እኔ በዚህ አጋጣሚ እነሱንም በጣም ላመሰግናቸው እወዳለሁ። እና ከ2 ዓመት በፊት ባረግነው ስምምነት የ3 ዓመት ፕሮጀክት ነው። እንግዲህ 3600 የሚጠጉ ወጣቶችን ለማሰልጠን እናስባለን። ከዛ ውስጥ እንግዲህ ወደ 360 የሚጠጉ ቢዝነሶችን ክሬት ለማድረግ አልመን የተነሳ ነው። ትንሽ ያው ስንነሳ በጣም አምቢሽስ ሆነን ነው፣ ግን በመሀል የሀገራችንም ላይ የተፈጠረውንም ነገር ታውቃለህ እና አንዳንድ ወደኋላ መጓተቶች አሉ። ግን ቢሆንም እስካሁን ድረስ በዚህ በ2 ዓመት ጊዜ ውስጥ 1200 የሚጠጉ ወጣቶችን በዚህ በማይንድ ሴት ስኪል ሴት እና ፋይናንሻል ኤጁኬሽን በአንተርፕረነራል ማይንድ ሴት ስኪል ሴት እና ፋይናንሻል ኤጁኬሽን ለየት ያለ ስልጠና ነው ሀብታሙ የምንሰጠው። በርካታ ተቋሞች ትምህርት ሚኒስቴርን ጨምሮ መረጃና መረብ ደህንነት፣ ሚኒስትሪ ኦፍ ኢንፎርሜሽን ኤንድ ቴክኖሎጂ፣ ሌሎችም ተቋማት በዚህ ዘርፍ ላይ የሚሰሩ እንግዲህ አጋር ድርጅቶቻችን ናቸው፣ አጋር አካሎቻችን ናቸው። ከእነሱ ጋር በመሆን ነው እንግዲህ እየሰራን ያለ ነው። በርካታ ውጤት አይተናል እንዳልኩ። ከ30 በላይ የሚሆኑ ደግሞ ወጣቶች የራሳቸውን ስራ ፈጥረው ሌሎችንም ልጆች ቀጥረው እየሰሩ ይገኛሉ። ለአብነት ያህል ለመጥቀስ እንግዲህ በቅርቡ ሶሻል ሚዲያ ላይ ሲዘዋወር አይተው ሊሆን ይችላል አላቅም ሀብታሙ፣ ውጆ አፕ የሚባል ዲጂታል እቁብ የሰሩ ልጆች የእኛ ውጤቶቻችን ናቸው ማለት ነው። ከዛም በተረፈ እነ ኮንቴ ኬተሪንግ ተብለ ገረመው፣ እነሱም እንደዚሁ ደግሞ በዚህ በኬተሪንግ ሰርቪስ ልጅቷ በሙያ አርኪቴክት ነች፣ ግን በቃ ከኛ ስልጠና በኋላ ፓሽኗን አግኝታ ወደዚህ ወደ ኬተሪንግ ሰርቪስ ላይ ገብታ የራሷን ድርጅት አቋቁማ በስሯም ደግሞ ለሌሎች ወጣቶችም የስራ እድል ፈጥራ እየሰራች ያለችበት ሁኔታ ነው ያለው።
በሳይንስ፣ በቴክኖሎጂ፣ በማቴማቲክስ እንዲሁም በተያያዥ ጉዳዮች ላይ ከፍተኛ ፍላጎት ያላቸው ወጣቶች ከእናንተ ጋር ለመስራት እናንተ የምትሰጧቸውን መርሃ ግብሮች ለማግኘት የሚችሉባቸውን አድራሻዎች ብትጠቁመን፣ እንዲሁም ደግሞ ለወደፊቱ ልዘረጓቸው ካሰባችኋቸው እንቅስቃሴዎች መካከል የተወሰኑትን ለአድማጮች ብታጋራልን በጣም ደስ ይለኛል።
እኛን ለማግኘት እንግዲህ ዌብሳይታችን www.stempower.org የሚለው ላይ ገብተው ስለኛ ስለምንሰራቸው ስራዎች እንዲሁም ኮንታክቶች አሉ፣ የተለያዩ አገልግሎቶች ሊያገኙ የሚችሉበት ኢሜይልም አድሬስ አለን፣ ስልክ ቁጥርም አለ፣ እዛ ላይ ሊያገኙን ይችላሉ። ይሄ ኢትዮጵያ ውስጥ ያለው የአፍሪካ ኦፊስ ነው። ዋና ኦፊሳችን አሜሪካ ውስጥ ነው የሚገኘው። ቲክባ ኢትዮጵያ የሚባል በዚህ በቴሌግራም ቻናል ላይ በጣም በስፋት የሚታወቅ አለ። ከ1.2 ሚሊዮን በላይ እንግዲህ ተከታዮች አሉት። እዛ ላይ በፓርትነር ሆነን ብዙ ወጣቶችን ልናገኝ የምንችለው እዛ ፕላትፎርም ላይ ስለሆነ ከእነሱ ጋር በጋራ በመሆን ያው ስለምንሰራ ቲክባ ላይ ሊከታተሉ ያገኙናል። ሌላ ምንድን ነው አሁን በቅርቡ እንግዲህ ዛሬ ራሱ የሚገርም ሀብታሙ፣ እንደ አጋጣሚ አሁን ጠዋት ላይ ትረስት አግሮ ኮንሰልት ከተባለ አንድ ደብረ ዘይት ላይ በዚህ በፖሊተሪ ፋርሚንግ ላይ ስፔሻላይዝ አድርጎ የሚሰራ አንድ ድርጅት ነበረ። ከእነሱ ጋር እንግዲህ የመግባቢያ ሰነድ በመፈራረም በቀጣይ የ5 ዓመት ፕሮጀክት 10,000 ወጣቶችን የስራ እድል ሊፈጥር የሚችል በተለይ ደግሞ በዚህ በግብርናው ዘርፍ ላይ ስፔሲፊካሊ ደግሞ በዶሮ እርባታ ላይ ማለት ነው። ይሄ በቅርቡ እንግዲህ አገሪቷ የያዘችው የሌማት ትሩፋት የሚባል ኢኒሽቲቭ አለ፣ የምግብ ዋስትናን ከማረጋገጥ አንጻር እዛ ላይ እኛም ኮንትሪቢዩት ማድረግ አለብን ብለን አንድ ያው ትረስት አግሮ ኮንሰልት ለትርፍ የተቋቋመ ድርጅት ነው። ስቴም ፓወር ደግሞ ለትርፍ ያልተቋቋመ ወይም ኤንጂኦ ነው፣ በጎ አድራጎት ነው። ስለዚህ በጋራ በመሆን እኛ ስልጠናውን እስካሁን ድረስ ያካበትነውን ልምድ ተጠቅመን እንድናሰለጥንላቸው፣ እነሱ ደግሞ በግብርናው ዘርፍ በተለይ ደግሞ በዚህ በዶሮ እርባታ ያላቸውን ኤክስፐርቲዝ ለወጣቶች እንዲሰጡ በማለት ጠዋት ላይ ፕሬስ ሪሊዝ ነበረን፣ ጋዜጣዊ መግለጫ ሰጥተን ነው። አሁን ራሱ ከዛ ወጥቼ ነው አንተንም ማወራህና በጣም በጣም ትልቅ ኦፖርቹኒቲ አለ። ምክንያቱም ሀብታሙ ትልቁ ችግር ምንድን ነው? የተለያዩ አይነት ተቋማት ይመጣሉ፣ ኢንተርናሽናል ዶነሮች፣ ይሄ ግራንት ሲድመኒ ምናምን እየተባለ በቃ ገንዘብ በጣም እየተበተነ ነው ያለው እና ያ ገንዘብ ቁጥጥር ይፈልጋል። ሆኖ እኛ ባለን ካፓሲቲ አገር ውስጥ ልንሰራቸው የምንችለው በተለይ ደግሞ በግብርናው ዘርፍ ስትመጣ የግብርናውን ዘርፍ በማዘመን አግሪ ቴክ ላይ ቴክ ቤዝድ የሆነ አግሪካልቸር ላይ መሳተፍ አለብን ብለን ስላሰብን ነው። እንግዲህ አሁን ሴክተር ስፔሲፊክ ሆነናል በዚህ ፕሮጀክት። ስኪል ኢትዮጵያ ይባላል የዛሬው ፕሮጀክታችን። ኢትዮጵያ መስራት ትችላለች፣ መስራት የሚችሉ ወጣቶች አሏት በሚል መሪ ቃል በመነሳት እንግዲህ 10,000 ወጣቶችን በሚቀጥሉት 5 ዓመታት ለማሰልጠን እንግዲህ የስራ ስምምነት አድርገናል። ሀብታሙ፣
እጅግ በጣም አመሰግናለሁ። አቤል ተፈራ፣ ስቴም ፓወር ስለተሰኘው ተቋም ወጣቶች በሳይንስ ቴክኖሎጂ እና ማቴማቲክስ እና በተያያዥ ዘርፎች ውስጥ እንዲያድጉ ለማድረግ የምታደርጉትን ጥረት በተመለከተ ስላካፈልከን ሀሳብ ሁሉ በእጅጉ አመሰግናለሁ። የመጀመሪያችን ነው። በተከታታይ እንግዲህ እየተገናኘን የተለያዩ ጉዳዮችን እንደምናነሳ እጠብቃለሁ። ለአሁኑ አድማጮች ስም በእጅጉ አመሰግናለሁ አቤል።
እኔም እጅግ አድርጌ አመሰግናለሁ ሀብታሙ።
ጋቢና ቪኦኤ ይቀጥላል። በኢትዮጵያ ለ6ኛ ተከታታይ ወቅት ዝናብ ላይጥል እንደሚችል በመገመቱ ደቡብና ደቡብ ምስራቅ የኢትዮጵያ ክፍሎች ለረሃብ አደጋ ተጋልጧል ሲል አክሽን አጌንስት ሃንገር የተሰኘ በአፍሪካ ቀንድ ረሃብን ለማጥፋት የሚንቀሳቀሰው ዓለም አቀፍ ሰብአዊ እርዳታ ሰጪ ተቋም አስጠንቅቋል። እስካሁን በኢትዮጵያ ቢያንስ 12 ሚሊዮን ሰዎች ለሞት የሚዳረግ የድርቅ አደጋ መጋለጣቸውና ከ4.5 ሚሊዮን በላይ የቀንድ ከብቶች ደግሞ መሞታቸውን የገለጹት የተቋሙ የኢትዮጵያ መርሃ ግብር ኃላፊ ቤዛ አበበ ናቸው። ለከፋ የተመጣጠነ ምግብ እጥረት የተጋለጡ ህጻናት ቁጥርም በከፍተኛ ሁኔታ እየጨመረ መሄዱንም አመላክተዋል። ከኃላፊዋ ጋር ቆይታ ያደረገችው ስመኝሽ ቆየ ናት።
በኢትዮጵያ ለ6ኛ ተከታታይ ወቅት ዝናብ ላይ ዘንብ ይችላል የሚል ስጋት አለና በአሁኑ ወቅት ያለው የዝናብ ሁኔታ ምን ይመስላል?
የሜትሮሎጂ ፎርካስቶች የሚያሳዩት የማርች ላይ ያለውን ሲዝን አነስ ያለ በጣም ከሚጠበቀው ያነሰ ዝናብ አንዳንድ ቦታዎች ላይ ደግሞ ሙሉ በሙሉ ላይኖር ይችላል የሚል ግምት አለ እና ይሄ ለ5 ተከታታይ ጊዜ ምንም ዝናብ ያላየ ወይም ደግሞ በጣም ብርቅ ባለ መጠን ዝናብ ያገኘ አካባቢ ለተጨማሪ 6ኛ ጊዜ ትልቅ የሚለውን የሚጠብቀውን ዝናብ ሲዝን ነው ፌል የሚያደርግበት ነው።
አሁን ለ6ኛ ጊዜ ዝናብ ሙሉ ለሙሉ የማይጥል ወይም ደግሞ በሚፈለገው መጠን የማይጥል ከሆነ ባለፉት 5 ተከታታይ ወቅቶች ዝናብ ባለመዝነቡ ያስከተለው ጉዳት ላይ ምን አይነት ተጨማሪ ጉዳት ያስከትላል?
በጣም ከባድ ነው የሚሆነው። አሁን ላይ የ2023 በአጠቃላይ ኢትዮጵያ ውስጥ እርዳታ ያስፈልጋቸዋል ተብሎ የተገመተውን የህዝብ ቁጥር ስናይ ወደ 23 ሚሊዮን ነው። ከዚህ ውስጥ 50% በድርቅ የተጎዱ አካባቢዎች ይኖራሉ ተብሎ የተገመተው። ስለዚህ ወደ 12 ሚሊዮን የሚጠጋ ህዝብ ልጆችንም ሴቶችንም ጨምሮ ከድርቁ ጋር በተያያዘ ለምግብ እጥረት ለመሸራ ለውሃ ድረስ ይዳረጋል ማለት ነው። ይሄ ደግሞ በበቂ ሁኔታ ምላሽ ማግኘት ካልቻለ አሁን እነዚህ አካባቢዎች ላይ ያየናቸው የእንስሳት ሞት በሚያሳዝን ሁኔታ ወደ ሰው መምጣት ሊጀምር ይችላል ማለት ነው።
እስካሁን ባለው ሁኔታ በሰው ላይ በእንስሳት ላይ የደረሰው ጉዳት ምን ይመስላል?
ከእንስሳ ጋር ከተሰሞት ጋር ተያይዞ ያለው ሪፖርት እስካሁን የሚያሳየው 4.5 ሚሊዮን በላይ ላይ ሰው ሞቷል የሚለው ሪፖርቱ። ከዚህ ውስጥ ቢያንስ 80% ወይም ከዛ በላይ የቀንድ ከብቶች ናቸው። ሰው በሚቀጥሉት ጊዜያቶች ደግሞ ይሄው የዝናብ እጥረት የዝናብ አለመኖር የሚቀጥል ከሆነ ይህ ቁጥር በሚያሳዝን ሁኔታ እየጨመረ ነው የሚለው። የሳፊዮትን በተመለከተ እስካሁን በድሮውን ብቻ ተብሎ ሪፖርት የተደረገው ቁጥር አርቲስት ሜዳ ያደረሰው አላየሁም። ነገር ግን ብዙዎቹ የምናያቸውን ሞቶች ክልሎቹ ላይ ዞኖቹ ላይ ያለው የድርቅ ሁኔታ ያለው የምግብ አለመኖር የኮማኒቴሽን ጋር ተያይዞ ያለው complication የውሃ ውጥረት ከውሃ ወለድ ጋር ተያይዞ ያሉት በሽታዎች እጅግ ከባድ ሰውታል አጥነውታል የሚሉ ናቸው ያሉት ሪፖርቶች።
በኢትዮጵያ አካባቢዎች ነው እነዚህ ድርቁ በተለይ ከፍተኛ ጉዳት እያደረሰባቸው ያሉት። የዚህ የምግብ እጥረት ያስከተለው በሽታ በተለይ በህፃናት ላይ እያደረሰ ያለው ጉዳት ምን ይመስላል?
ድርቁ በጣም የጎዳቸው ያሉ አካባቢዎች ደቡብና ደቡብ ምስራቅ ኢትዮጵያ ወይም ምስራቃዊ የኢትዮጵያ ክፍል ነው። ይህ ኦሮሚያን ጨምሯል፣ ሶማሌ ክልልን፣ አፋርን፣ የኢኮኖሚያ የተወሰኑ ክፍሎችንም ይጨምራል። ማልኒትሪሽን ጋር ተያይዞ ያለው ኬዝ በጣም ጨምሯል። ለምሳሌ ለአርሽናል ስታንገር ኦፕሬሽናል ኤሪያ ተፈጣሪ ሲናገር ሶማሌ ላይ ወይም ደግሞ ሸገሌ ዞን ላይ ብቻ ባለፈው ከኖቬምበር ወደ ዲሴምበር እንኳን ባለው ማልኒትሪሽን አድሚሽን ሬቱ በ49% ጨምሯል። ስለዚህ ይሄ ማለት የሲቪል በጣም በከፋ ሁኔታ የተጎዱ ልጆችን የሚቀበሉበት ማለት ነው።
እንግዲህ የድርቁ ሁኔታ ከኢትዮጵያም ባለፈ ሰፊውን የአፍሪካ ቀንድ አደጋ ውስጥ የከተተ ነው እና ለምሳሌ ሶማሊያ ለረሃብ አደጋ ያሰጋታል ተብሎ በተደጋጋሚ ሪፖርቶች ሲወጡ ነበር። ይሄ ሁኔታ ኢትዮጵያ ውስጥ ስጋት ነው ወይ?
አሁን የምንፈጠው ምላሽ ለዛ አስተዋጽኦ ያደርጋል። እነዚህ አካባቢዎች እንግዲህ አሁን ለረሃብ ያሰጋናል ወይም ኢመርጀንሲ ነው ብለን ስንል የተለያየ ኢንተርናሽናል ሪኮግናይዝ የተደረጉ ፋክተሮች ወይም ኢንዲኬተሮችን ተጠቅሞ ያንን ክላሲፊኬሽን የሚሰራ አካል አለ። በዛ አካል ክላሲፊኬሽን መሰረት ነው ኢመርጀንሲ ላይ ነው ወይም ደግሞ ኮምፕሊት ረሃብ አይዲንቲፋይድ ላይ ደርሷል እየተባለ አንድ አካባቢ ካታጎራይዝ የሚደረገው። ስለዚህ በዚህ መሰረት ለሶማሊያ ዳታዎች ያሉት ወደዛ እየሄደ እንደሆነ ያሳያል። ኢትዮጵያ በብዛት አይፒሲ ፎር እና አይፒሲ ስሪ ላይ ያሉ ወይም ደግሞ ከአይፒሲ ፋይቭ አንድ ደረጃ ዝቅ ያለ ሲትዌሽን ላይ ነው እስካሁን ያሉት ዳታዎች የሚያሳዩት። አሁን ለስድስተኛ ጊዜ ፌል ሊያደርግ ይችላል ወይም ደግሞ በጣም ከሚጠበቀው በታች ሊሆን ይችላል ተብሎ የሚጠበቀው የዝናብ ሁኔታ የሚሆን ከሆነና ከአሁኑ ከመከሰቱ በፊት የተወሰኑ ስራዎችን መስራት ካልቻለን ጉዳቱን ለመቀነስ ወደዛ ሲትዌሽን የማንሄድበት ምንም አይነት ምክንያት የለም።
እንግዲህ ድርቁ ከሚደርሰው ጉዳት አንዱ የውሃ እጥረት ነው። የውሃ እጥረት ደግሞ ለበሽታ መስፋፋቶች ምክንያት ይሆናል እና ከዚህ አንጻር ምናልባት ድርቁን ተከትሎ የተነሱ ወረርሽኞች ወይም አዳዲስ በሽታዎች አሉ ካሉት አካባቢ ነው እንደዚህ አይነት ሁኔታዎች የታዩት?
በተለይ ሶማሌ ክልልና ኦሮሚያ ሪጅን ላይ የኮሌራ አውትብሬክ አለ። የአውረድ ሪፖርት የተደረገ ነው። ይሄ በዋናነት ከውሃ እጥረቱ ጋር የተያያዘ ጭምር ነው። በድርቁ ምክንያት የተጎዳ የከርሰ ምድር ውሃ አቬይላብሊቲ በጣም ኢምፓክት ሆኗል። ስለዚህ ሰዎች ንጹህ የመጠጥ ውሃ ያገኙ ለሃውስሆልድ ኮንሰፕሽን በአጠቃላይ ለሃይጂን ሳኒቴሽን ሪሌትድ ለሆኑ ነገሮች ውሃ በቂ የለም። ስለዚህ ከውሃ ጋር ተያይዞ ያሉ ውሃ ወለድ በሽታዎች እጅግ በስፋት አሉ። የአውረድ ባሰስም ተረጋግጧል። ኬዞችም ሪፖርት ተደርገዋል።
ምናልባት በአፍሪካ ሀገራት መካከል በተለይ አፍሪካ ቀንድ ሀገራት መካከል ተቀናጅቶ መፍትሄ የመፈለጉ ሁኔታ ምን ይመስላል? አሁን ካለው የአፍሪካ ህብረት ስብሰባ ጋር ተያይዞ ምን አይነት ሀገራቱ ምን አይነት መፍትሄና ምላሽ መፈለግ አለባቸው?
በሀገራት መንግስት ሳይሆን ብዙዎቹ በሂውማኒታሪያን ኦርጋናይዜሽኖች እና በዩኤን ኤጀንሲዎች ይወጡ የተለያዩ መግለጫዎች አሉ፣ የተለያዩ ጥረቶች አሉ። ትኩረት እንዲያገኝ ምላሽ እንዲያገኝ የማድረግ ብዙ ስራዎች እየተሰራ ነው፣ እንደ ሪጅን እንደ ኢስት አፍሪካ ወይም ሆርን ኦፍ አፍሪካ። አሁንም ግን የአፍሪካ ዩኒየን ተያይዞ እኔ እንደ አንድ ግለሰብ የምመክረው ነገር ኢንቫይሮንመንት ወይም ክላይሜት አንዱ ቅድሚያ የምንሰጠው አጀንዳ ሊሆን ይገባል። ምክንያቱም ብዙዎችን በሚሊዮን የሚቆጠሩ ህዝቦቻችንን በጣም አፌክት እያደረገብን ነው። ለብዙዎች ህይወት መጥፋት ምክንያት እየሆነ ነው የሚሆን የሚችለው ነው። በ2011 በነበረው ረሃብ ሶማሊያ ውስጥ ለምሳሌ ወደ 260,000 ሰዎች ሞተዋል ይባላል ሪፖርቶች እንደሚያሳየው። እና ያ ሲትዌሽን እንዲደገም መፍቀድ የለብንም በዚህ ዘመን። ስለዚህ መንግስቶች ይሄ አንዱ ርዕሳቸው የሚወያዩበት ቅድሚያ የሚሰጡበት ሪሶርስም አሎኬት የሚደረግበት አንዱ አጀንዳ መሆን አለበት እያምናለሁ። ከአንድ ሀገር ያለፈ ርዕስ ነው።
ቤዛ በጣም ነው የማመሰግነው። እንግዲህ ለስድስተኛ ጊዜ የዝናብ ሙሉ ለሙሉ መጥፋት ወይም ደግሞ መጠን መቀነስ ጋር ተያይዞ የድርቁ ኢትዮጵያም ላይ እና የአፍሪካ ቀንድ ላይ ያለው ድርቅ ሁኔታ ምን ይመስላል፣ ስጋቶች ውስጥ ምን አይነት ናቸው በሚለው ሀሳብ ላይ ነው የባለሙያ አስተያየትሽን ያካፈልሽን። በጣም ነው የማመሰግነው።
አሁን ደግሞ የሳምንቱን አበይት ስፖርታዊ ክንውኖች ኬኔዲ አባተ ያጋራናል።
ቅዳሜ የካቲት 11 በተካሄደው 44ኛው የዓለም አትሌቲክስ ሀገር አቋራጭ ውድድር ኬንያውያን አትሌቶች ገነው ታይተዋል። በአውስትራሊያ ባተርስት በተካሄደው በዚህ ሀገር አቋራጭ ሻምፒዮና ላይ ልዩ ክስተት በነበረው በአዋቂ ሴቶች ውድድር ኢትዮጵያዊቷ አትሌት ለተሰንበት ግደይ ከፊት እየመራች ውድድሩን በአንደኝነት እንደምታሸንፍ ስትጠበቅ ጥቂት ሜትሮች እየቀሯት መሬት ላይ ወድቃ በእጇ የገባውን ድል አሳልፋ ሰጥታለች። አትሌት ለተሰንበት በድካም የመውደቋን እድል በመጠቀም ከኋላዋ ስትከተላት የነበረችው ኬንያዊቷ ቢትሪስ ቺቤት የውድድሩ አሸናፊ ሆናለች። ቺቤት ከድሏ በኋላ በሰጠችው አስተያየት አሸንፋለሁ ብዬ አልጠበቅኩም ነበር፣ ነገር ግን ለተሰንበት መድከሟን ስመለከት እድሉን መጠቀም አለብኝ ብዬ ፍጥነቴን ጨመርኩ፣ በማሸነፌ በጣም ደስተኛ ነኝ ማለቷን የዓለም አትሌቲክስ መረጃ ያመለክታል። አትሌት ለተሰንበትን ከውድድሩ ውጪ የሆነ አንድ ኢትዮጵያዊ ደጋፊ አጥር ዘሎ ገብቶ ሊረዳት መሞከሩን ተከትሎ አትሌቷ ከውድድሩ ውጪ መሆኗ ም መረጃው አክሎ ገልጿል። በዚህ ውድድር ኢትዮጵያዊቷ ጽጌ ገብረ ሰላማ ሁለተኛ ስትወጣ ሌላዋ ኬንያዊት አግኔስ ንጌቲች ሶስተኛ ወጣለች። የአዋቂ ሴቶችን ጨምሮ በእለቱ በተካሄዱ የአዋቂ እንዲሁም የወጣት ወንዶችና ሴቶች ምድቦች በተጨማሪም በድብልቅ ሪሌ ውድድሮች ኬንያ በአጠቃላይ 6 ወርቅ 2 ብርና 2 ነሐስ በማሸነፍ ውድድሩን በበላይነት አጠናቃለች። ኢትዮጵያ በ2 ወርቅ 7 ብርና 1 ነሐስ ሁለተኛ፣ ኡጋንዳ ደግሞ በአንድ ወርቅና በሶስት ነሐስ ሶስተኛ ሆነው ጨርሰዋል። ዩናይትድ ስቴትስ በ2 የነሐስ ሜዳሊያ፣ አውስትራሊያ ደግሞ በአንድ ነሐስ የሜዳሊያ ሰንጠረዥ ውስጥ በመግባት ተከታዮቹን ደረጃዎች ይዘው አጠናቀዋል። ቅዳሜ ዕለት አስቶን ቪላን 4-2 በማሸነፍ አርሰናል በማንቸስተር ሲቲ ለ3 ቀናት የተነጠቀውን የመሪነት ስፍራ ተረክቧል። ሲቲ ከኖቲንጋም ፎረስት ጋር 1-1 በመለያየት ነጥብ መጣሉን ተከትሎ አንድ ተስተካካይ ጨዋታ ከሚቀረው አርሰናል በ2 ነጥብ ዝቅ ብሎ በ52 ነጥብ ሁለተኛ ደረጃ ላይ ይገኛል። ትናንት ሌስተር ሲቲን 3-0 የረታው ማንቸስተር ዩናይትድ ደግሞ በ49 ነጥብ ሶስተኛ ደረጃ ላይ ነው። አራተኛ ደረጃ ላይ የነበረው ኒውካስል ዩናይትድ በሊቨርፑል ተሸንፎ ስፍራውን ለቶተናም አስረክቧል። ቶተናም ዌስትሃምን 2-0 በመርታት ነው ደረጃውን ማሻሻል የቻለው። የሌሎች ሊጎችን መረጃ ስንመለከት ትላንት ካዲዝን በሜዳው ኑካምፕ ያስተናገደው ባርሴሎና 2-0 በመርታት የስፔን ላሊጋን በ59 ነጥብ ሲመራ ከተከታዩ የአምናው ሻምፒዮን ሪያል ማድሪድ ጋር ያለውን የነጥብ ልዩነት ደግሞ ወደ 8 ነጥብ ከፍ አድርጓል። የጣሊያን ሴሪያን ደግሞ ናፖሊ ያለ ተቀናቃኝ እየመራ ይገኛል። ዘንድሮ በድንቅ ብቃቱ ላይ የሚገኘው ናፖሊ አርብ ዕለት ሳሱሎን 2-0 በማሸነፍ በ23 ጨዋታዎች የሰበሰበውን ነጥብ 62 አድርሷል። ተከታዩ ኢንተር ሚላን ደግሞ በ15 ነጥብ ዝቅ ብሎ በ47 ነጥብ ይከተላል። በፈረንሳይ ሊግ አንድ ፒኤስጂ እና ማርሴይ በ5 ነጥብ ልዩነት አንደኛና ሁለተኛ ሆነው ሲፎካከሩ፣ በጀርመን ቡንደስሊጋ ደግሞ ሙኒክ፣ ዶርትሙንድ እና ዩኒየን በርሊን በኩል 43 ነጥብ በግብ ተበላልጠው ይፋለማሉ። ማንቸስተር ዩናይትድን ለመግዛት የመካከለኛው ምስራቅ የዩናይትድ ስቴትስ እና የብሪታንያ ባላብቶች እየተወዳደሩ ነው። የሰር አሌክስ ፈርጉሰንን ጡረታ ተከትሎ ክለቡ የውጤት ቀውስ ውስጥ ከመግባቱ ጋር በተያያዘ በተፈጠረበት ጫና ምክንያት ዩናይትድን ለ18 ዓመታት በባለቤትነት ያስተዳደረው የግሌዘር ቤተሰብ ክለቡን ለሽያጭ ለማቅረብ ተገዷል። ይህን ተከትሎ የካታር፣ የሳውዲ፣ የዩናይትድ ስቴትስ እና የብሪታንያ ባላብቶች እና ኩባንያዎቻቸው እስከ አርብ ድረስ በተቀመጠው ቀነገደ መሰረት የግዢ ጥያቄ ስለማቅረባቸው የስፖርት መገናኛ ብዙሃን ዘግበዋል። ከነዚህ መካከል የካታሩ ሼህ ጃሲም ቢን ሐሚድ አልታኒ 92 በተባለ ፋውንዴሽኑ አማካኝነት ዩናይትድን ለመግዛት 4.5 ቢሊዮን ዶላር የመነሻ ሂሳብ ሲያቀርብ ከልጅነቱ ጀምሮ የዩናይትድ ደጋፊ መሆኑ የሚነገርለት ብሪታንያዊው ቢሊዮነር ሰር ጂም ራትክሊፍ ደግሞ 4 ቢሊዮን ዶላር የመነሻ ሂሳብ ማቅረቡን የተገለጸው የክለቡ ባለቤቶች የግሌዘር ቤተሰብ አባላት ክለቡን ለመሸጥ 6 ቢሊዮን ዶላር እንደሚፈልጉ መግለጻቸው ታውቋል። በመጨረሻም የሜዳ ቴኒስ። የስፔኑ ካርሎስ አልካራዝ የአርጀንቲና ኦፕን ሻምፒዮን ሆነ። ትናንት እሁድ በተካሄደው የአርጀንቲና ኦፕን የፍጻሜ ጨዋታ የብሪታንያውን ቁጥር 1 ካሜሮን ኖሪን በመርታት የስፔኑ ካርሎስ አልካራዝ ሻምፒዮን ሆኗል። ስፔናዊው በቦነስ አይረስ የ27 ዓመቱን ብሪታንያዊ ተፋላሚውን 6-3 እና 7-5 በሆነ ውጤት ነው ያሸነፈው። የ19 ዓመቱ አልካራዝ ለአራት ወራት ከዘለቀ ጉዳት አገግሞ ባደረገ ገው የአመቱ የመጀመሪያ ውድድር ነው ድሉን የተጎናጸፈው። እንደ አውሮፓውያኑ በ2022 የዩኤስ ኦፕንንም ላሸነፈው የስፔኑ የዓለም ቁጥር 2 የሜዳ ቴኒስ ተጫዋች ትናንት በአርጀንቲና ያነሳው 7ኛ ዋንጫው ነው። ለዛሬ መረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በመቀጠል ደግሞ አንድ አጭር ጤና ነክ ዘገባ እናሰማችሁ። ኤደን ገረመው ስለ ማህፀን ጫፍ ካንሰር ቀጣዩን ዘገባ ታሰማናለች።
የማህፀን በር ጫፍ ካንሰር በሴቶች የመራቢያ ብልት በተለይም ደግሞ የማህፀን በር አካባቢ ያሉ ጤናማ ያልሆኑ የህዋሳት ስርጭቶች ምክንያት የሚከሰት ነው። ይህ የካንሰር አይነት በዓለም ዙሪያ እጅግ ብዙ ሰዎችን የሚያጠቃው አይነት ሲሆን እንደ አውሮፓውያን አቆጣጠር በ2020 ዓ.ም የዓለም የጤና ድርጅት 604,000 ሰዎች በዚህ በሽታ መያዛቸውን አስታውቋል። ዶክተር ራቸል ካትዘለንቦርጅን በኢንዲያናፖሊስ ዩኒቨርሲቲ የህፃናት ህክምና ፕሮፌሰር ናቸው።
Most common cancer in women worldwide and
ከዚህ ካንሰር ጋር ተያይዘው የሚነሱ አንዳንድ የተሳሳቱ አመለካከቶች መካከል አንደኛው እኔን ሊይዘኝ አይችልም ብሎ ማሰብ ነው። አንዳንዶች ይሄ እኔን አያሳስበኝም ሊሉ ይችላሉ።
ይህ የካንሰር አይነት ሂዩማን ፓፒሎማ ቫይረስ ወይም ደግሞ ኤችፒቪ በተሰኘ ቫይረስ አማካኝነት የሚመጣ ሲሆን ቫይረሱ በግብረ ስጋ ግንኙነት የሚተላለፍ ነው። በሽታውን አስቀድሞ በሚወሰድ ክትባት አማካኝነት መከላከል የሚቻል ሲሆን አንዴ ከተከሰተ በኋላም በጊዜ ወደ ህክምና ማዕከል በመሄድ መዳን ይቻላል። ባለሙያዎች በማህፀን በር ጫፍ ካንሰር የመያዝ እድል ከቦታ ቦታ እንደሚለያይ ይናገራሉ። ይህም የቅድመ ክትባት አገልግሎት ተደራሽነት ህክምናና በቅድመ ምርመራ አገልግሎቶች አቅም ላይ የተመሰረተ ነው። የዓለም የጤና ድርጅት 90% የሚሆኑ የበሽታው ሞቶች በአፍሪካ በተለይም እጅግ ዝቅተኛ የምጣኔ ሀብት ባላቸው ሀገራት ውስጥ እንደሚከሰት አስታውቋል። ይሁን እንጂ ማንኛውም ሴት በዚህ የመያዝ እድል አላት።
የማህፀን በር ጫፍ ካንሰር ማህፀን ባላት በማንኛውም ሴት ላይ ሊከሰት ይችላል። ስለዚህ ለዚህ ካንሰር አጋላጭ የሚያደርጉ ነገሮችን ማወቅ ያስፈልጋል። ይሄ በጊዜ ስለበሽታው አውቆ ለመቆጣጠር ያግዛል።
ዓለም አቀፉ የካንሰር ቁጥጥር በአፍሪካ የማህፀን በር ጫፍ ካንሰርን ለመቀነስ የበሽታውን አገልግሎቶች በመሰረታዊ የጤና አገልግሎቶች ውስጥ ማካተት አስፈላጊ ነው ሲል አስታውቋል። ለቲቪና ለኤችአይቪ የሚደረጉ ምርመራዎችና ክትትል ዘዴዎችን በመጠቀም የማህፀን በር ጫፍ ካንሰርንም መከታተል እንደሚቻል ተጠቁሟል። ይህም በሽታውን ለመከላከል እንዲሁም ደግሞ ህመማን እንዲድኑ ለማገዝና በተለይም በጽኑ ህመም ውስጥ ላሉትም ተገቢው የፓሊያቲቭ ኬር ወይም ደግሞ የጽኑ ህመም ማንድጋፍ ለማድረግ መሰረታዊ ነው ተብሏል።
አድማጮቻችን እንዲሁም ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግዶው፣ ኤልያስ አስማረ ደግሞ በድምጽና በምስል ምህንድስና እስካሁን ድረስ አብረናችሁ ነበርን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።